Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት መስከረም 23 2014 ዓ.ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ አዲስ የወጣቶች ዘመቻ በዚህ ሰሞን ሲካሄድ ቆይቷል። ዘመቻው በወጣቶች የተጻፉ 5 ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሃውስ በመላክ አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጸሐፊ አቶ አለማየሁ ሰይፉ ለአሜሪካ ድምጽ ተናግረዋል። ሀብታሙ ሲዩ የዚህ ሐሳብ አመንጪ የሆነው ዩዝ ኢምፓወርመንት ተቋም ዳይሬክተር የሆኑት አቶ አለማየሁ ሰይፉ ጋር ቆይቶ አድርጓል። የዘመቻውን አላማና ግብ አስቀድመው ከሚያስረዱበት ይጀምራል።
እዚህ አንደኛውና የመጀመሪያው የኢትዮጵያ መንግስት በአጠቃላይ በዚህ በሰሜን ኢትዮጵያ ከህወሓት ኃይሎች ጋር ባለበት ግጭት ላይ ለዓለም መንግስታት ለማስረዳት የሚያደርገው ጥረት እንደተጠበቀ ሆኖ የኢትዮጵያ ህዝብ ደግሞ ቀጥታ በተለይ ከአሜሪካ ሲኒየር አስተዳደሮች ጋራ መገናኘት እንዲችል ማድረግ መቻል አንደኛው ምክንያት ነው። ሌላኛው በዚሁም እንግዲህ የኢትዮጵያ ሁኔታ በተለያዩ ዓለም አቀፍ ሚዲያዎች አላግባብ የተዛባ መረጃ እየተሰጠ በዲዛይን ነው፣ እንደውም መረጃ እየተሰጠ ብቻ ሳይሆን የኢትዮጵያ ሁኔታ እየተቀማ ነው። የኢትዮጵያ ሁኔታ ከተቀማ ደግሞ ይሄንን እየቀማ ያሉት ዓለም አቀፍ ሚዲያዎች ከሌሎች ጸረ ኢትዮጵያ ኃይሎች ጋር ተባብሮ ስለሆነ ያንን እኛ እውነታ አለን ሀገራችን እንፈልጋለን ህዝቡ እንዲል እድብ ማመቻቸት ነው። ሶስተኛው የአክሰስ ጉዳይ ነው፣ እንግዲህ የተደራሽነት ጉዳይ ነው። በአሁኑ ጊዜ በትዊተርም በሌሎች ማህበራዊ ሚዲያ መገናኛዎች በኩል የሀገርን ጉዳይ ወይም ደግሞ የአንድን ዲፕሎማሲ ጉዳይ መነጋገር ማንሳት ይቻላል። ነገር ግን እዛ ላይ ያለው አንደኛ ያለው ራሱ በኢትዮጵያ ደረጃ ቁጥሩ ትንሽ ነው። የኢትዮጵያ ትዊተር ተጠቃሚ ካለውም ደግሞ አጠቃቀሙንም በደንብ በአግባቡ የሚጠቀምበት ቁጥሩ አሁንም አናሳ ነው። ሁሉም ኢትዮጵያዊ ከገጠር የኢትዮጵያ ቀበሌ አንስቶ እስከ ዋና ከተማ ያለው የኢትዮጵያ ህዝብ በምን መልኩ ነው ይህንን የአሜሪካ መንግስት አላግባብ በኢትዮጵያ ላይ ጫና እያደረገ ያለውን ነገር መቃወም የሚችለው የሚለውን ነገር ስናስብ፣ ያው በፖስታ ይሄ ለሁሉም ተደራሽ ነው የሚል ነው መነሻችን ማለት ነው። ስለዚህ በእነዚህ መሰረታዊ ሶስት ምክንያቶች በተደራሽነትና የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳወቅ ሀገራችንን እኛ እንፈልጋታለን፣ ሀገር ለማፍረስ ከተነሱ ኃይሎች ጋራ የአሜሪካ መንግስት አይተባበር የሚለውን መግለጽ ነው። እንግዲህ
የዩናይትድ ስቴትስ መንግስት በተለያዩ ጊዜያት በሰጣቸው መግለጫዎች ላይ ዋነኛ ፍላጎቱ ኢትዮጵያ ውስጥ የተኩስ አቁም እንዲደረስ፣ ጦርነቱን የተከተሉ ሰብአዊ መብት ረገጣዎች እንዲቆሙ ማድረግ፣ ተሳታፊዎችም ለፍርድ እንዲቀርቡ መጠየቅ እንደሆነ አሳውቋል። በእናንተ ዘመቻ ውስጥ የአሜሪካን መንግስት የሚያስወቅሰው አቋም ወይንም ደግሞ የሚያስኮንነው ጉዳይ ምንድን ነው?
አሁን ካነሳቸው ጥያቄዎች ጋር በተያያዘ ይሄ የነጩ ፖስታ ወደ ነጩ ቤተ መንግስት ቀጥታ ከአሜሪካ መንግስት ጋር ባለው ለመኮነን አይደለም፣ አንዱ ሊሆን ይችላል እንጂ የአሜሪካ መንግስት እያሳሰባቸው ያሉ ነገሮችን ለመኮነን አይደለም። ለዚህ የአሜሪካ መንግስት ለማሳሰብ የዳረጉት ነገሮች ናቸው በዋናነት የምንኮንነው ማለት ነው። ምንድን ነው የምናምነው? የአሜሪካ መንግስት በትክክል ተጨባጭ በመሬት ላይ ያለው እውነታ እየቀረበለት አይደለም። በተጠናና በታቀደ መንገድ የተሳሳተ መረጃ ለአሜሪካ መንግስት አስተዳደሮች እየቀረበ ነው የሚል እምነት አለ። ስለዚህ የተሳሳተ መረጃ እየቀረበ ከሆነ እውነተኛው መረጃ ደግሞ የኢትዮጵያ ህዝብ እጅ አለ ነው። 5 ሚሊዮን ሰው በትንሹ ደብዳቤ ለዋይት ሃውስ በሚልክበት ጊዜ ምን ያህል የኢትዮጵያን እውነታ በትክክል ሊያደርስ እንደሚችል ያው ቁጥሩ ይናገራል ማለት ነው። ስለዚህ የተኩስ አቁም አድርጉ ወይንም ደግሞ ተስማሙ የሚሉ የማሸማገል ነገሮችን ቀጥታ መቃወም ሳይሆን በተለይ በአሜሪካ በኢትዮጵያ መንግስት ላይ አላግባብ እያደረጉ ያሉ ጫናዎች አሉ። የችግሩ መሰረት የሆነው ህወሓት ሆኖ ያለ የኢትዮጵያ መንግስትን ጥፋተኛ የሚያስመስሉ የተለያዩ ሪፖርቶች በተለያዩ ሚዲያዎች በየጊዜው እና ይሄ ስህተት ነው፣ ትክክል አይደለም አንደኛው ማለት ነው። የአሜሪካ መንግስትም የተሳሳተ መረጃ እየደረሰው ነው ብለን የምናምነው ለምንድን ነው? ከዚህ በፊትም እንግዲህ በተለያዩ ሚዲያዎች ላይ ሲነሳ ነበር እና ፍሮም ባስማቱ ኢትዮጵያ ወይም ሲቱ ኤፍሲ የሚባል ዶክመንት በወጣ ጊዜ እዛ ዶክመንት ላይ በዚህ ጦርነት ወቅት የኢትዮጵያ መንግስት ለማሽመድመድ እንደውም በዶክመንቱ ላይ በግልጽ የተቀመጠው የኢትዮጵያ መንግስት የፈለገውን ያህል ቢጮህ ዓለም አቀፍ የሚዲያ ሽፋን መንፈግ ይላል። በሌላ መልኩ ደግሞ የህወሓት ኃይሎች የሚፈልጓቸውን እያንዳንዱን እንቅስቃሴያቸውን በፈለጉት መንገድ የሚዲያ ሽፋን እንዲሰጣቸው ነው የሚለው እዛ ዶክመንት ላይ። አሁን በዲዛይን እየተደረገ ያለው ሀገራችን ላይ እንደዚህ ነው።
ይቅርታ አለማየሁ ላቋርጥህና እዚህ ጋ ይሄ የሚባለው ሰነድ ወይም የሚባለው እንቅስቃሴ ግን በአሜሪካ መንግስት በኩል እውቅና ያገኘ ወይንም እንደ መንግስት አቋምና አካሄድ የተያዘ ጉዳይ አለመሆኑ የሚታወቅ ከሆነ የአሜሪካ መንግስትን አቋም ነው ብሎ ለመቃወም አይርቅም ወይ? እንደ አቋምና እንደ ይዘት በግልጽ መግለጫ ባስቀመጣቸው ነገሮች ላይ መከራከርና እነሱን ነቅሶ ማስቀመጥ አይሻልም ወይ?
አዎ፣ በነገር ላይ እንግዲህ ይሄ ንቅናቄም የተጀመረው የአሜሪካ መንግስት አሁን ሁለተኛውን መግለጫ ከትናንት ወዲያ ከመውጣቱ በፊት ነው። አዲስ ማዕቀብ ለመጣል የሚያስችሉ ውሳኔ ፕሬዚደንቱ ከመፈረማቸው በፊት ነው ይሄ እንቅስቃሴ የተጀመረው። ስለዚህ ቀጥታ ከአሜሪካ መንግስት የማሸማገል ወደ ተኩስ አቁሙ ተስማሙ ወደሚለው መግለጫ በፊት የተጀመረ ነገር ነው። ይሄ መግለጫ ራሱ የመጣው በዋናነት የኢትዮጵያ መንግስትና ህወሓት እያደረጉ ያሉት ነገር የኢትዮጵያ መንግስት እንደ መንግስት መታየት አለበት ብለን እናምናለን። ይሄ ቡድን ኢትዮጵያን ለማፍረስ ነው አላማዬ ብሎ በግልጽ የተናገረን ድርጅት ከአንድ ትልቅ 110 ሚሊዮን ህዝብን ከሚያስተዳድር መንግስት ጋር እኩል ማነጻጸሩ ራሱ አግባብነት የለውም ብለን እናምናለን። የመጀመሪያው ሌላው እንግዲህ የአሜሪካ መንግስት ቅድም እንዳልኩ የተሳሳቱ መረጃዎች እየደረሱት ነው። እኛ በዋናነት አድሬስ ማድረግ የምንፈልገው ነገር የኢትዮጵያን ሀቅ መናገር ነው። የኢትዮጵያ ሀቅ ምንድን ነው ብትለይ፣ ለምሳሌ አሁን በዓለም አቀፍ ሚዲያዎች በተሳሳተ ሁኔታ ጦርነቱን ማን ጀመረ የሚለው ነገር እንኳን ራሱ ህወሓት ባመነበት ሁኔታ ማለት ነው ሆን ተብሎ ማን እንደጀመረ በማይታወቅ ሁኔታ እየመሰለ እየቀረበ ነው ያለው። ከዛ ጀምረን የኢትዮጵያ መንግስት ለሰላም ዝግጁ እንደነበረና ለህዝቦች ሰላም የተናጠል የተኩስ አቁም አድርጎ ሌሎችን ህወሓት በዓለም አቀፍ የጦርነት ህግ የተከለከሉ ተግባራትን እንኳን እያደረገ አንድ ሚዲያ ከበሬጅ አልሰጠውም በአሁኑ ሰዓት። ይሄም በደንብ በተጠና ሁኔታ በኢትዮጵያ ላይ እየተሰራ ያለ ደባ ነው። ስለዚህ የአሜሪካ መንግስት ተገቢው መረጃ እየደረሰው አይደለም። በተለይ የጥፋተኛው የህወሓት ጉዳዮች እየተደበሰበሱ ነው። ሆስፒታሎች ተደብድበዋል፣ ተቃጥለዋል። የእምነት ተቋማት ተመተዋል። ይሄ በዓለም አቀፍ ህግ ክልክል ነው። ህጻናት በጦርነት ተሳትፈዋል። የትኛውም ለአሜሪካ አስተዳደር ቅርብ የሆነ ሚዲያ ይሄንን ነገር በይፋ አልዘገበም፣ አላወገዘም። የአሜሪካ መንግስት ደግሞ መረጃ የሚያገኘው ከሚዲያዎቹ ነው፣ ከኢንተለጀንስ መስመሩ ነው ብለን እናምናለን። ሶ ሆን ተብሎ ከኢትዮጵያ የኢትዮጵያ እውነት እየተደበሰበሰ ከሆነ እኛ ቀጥታ ፕሬዚደንቱን አድሬስ አድርገን እውነታችንን ለትክክለኛ ውሳኔ እንዲያመቸው እናቀርባለን።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘውን የወጣቶች ዘመቻ ዙሪያ ያጠናከርነው ዝግጅት ነው እየተከታተላችሁት ያላችሁት። ቆይታችንን እያደረግን ያለነው ሀሳቡን ከማመንጨት አንስቶ ዘመቻውን የማስተባበር ስራ ከሚሰሩት አቶ አለማየሁ ሰይፉ ጋር ነው። ውይይታችን ይቀጥላል።
የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን?
ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን ከመገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በ5 ሚሊዮን የገደብነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከ110 ሚሊዮን ህዝብ ውስጥ 5 ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህወሓት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቸዋል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ ተመኮራለሁ እፈልጋለሁ ከሚለው ኃይል ጋር ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ
ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት። ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ፣ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ?
የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው በዚህ ስራ መጀመር የፈለግነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው መጀመሪያ? ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው ሀገር የፈረሰባቸው ህዝቦችን ተመልክተናል። በተለያዩ አለሞች ላይ ሊቢያ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዴሞክራሲ የለውም፣ ማህበራዊ ዋስትና ፈጽሞ ተረስቷል፣ ሊያስበው አይችልም፣ ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመታት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሃ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይህ ነገር ከነገ ወዲያ እኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለን አናም። ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባቸዋል ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ሀይል ጋራ ምንም አይነት ችግር አለ ብለን አናምንም። ሶ ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄንኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያኔ በወቅቱ ሲደርስ ገልጸዋል።
ከመለየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እነዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተ መንግስት ይደርሳል ብላችሁ የምታስቡት?
አጠቃላይ እንግዲህ ይሄንን የደብዳቤ መጻፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም 15 በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም 15 ጀምሮ እንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች፣ ለዚህ የወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ 5 ሚሊዮን የወሰድነው ማለት ነው። ነገር ግን ይገርምሃል አብቴ፣ በአሁኑ ሰዓት የማይደውልልን የኢትዮጵያ ህዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ፣ እውነታችንን በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለው እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል።
እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የነጩ ፖስታ ጎርፍ ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
አድማጮች፣ ከዩዝ ኢምፓወርመንት ተቋም ዳይሬክተር አቶ አለማየሁ ሰይፉ ጋር የነበረን ቆይታ ይህን ይመስል ነበር። ከኛ ጋር ለነበራቸው ጊዜ እናመሰግናለን። አሁን በአንድ ሙዚቃ እረፍት አድርገን ስንመለስ ለአካባቢ ጥበቃ ትልቅ አስተዋጽኦ የሚያደርግ ቦርሳ እያመረተች ለገበያ የምታቀርብ ወጣት እናስተዋውቃችኋለን። አሁንም ቆይታችሁ ከኛ ጋር ይሁን።
Coño baby, hasta chimora de kitty, ya que que lo no shiri, chuña con ana baby, I said, take me, ni que chiño me de chuechi, I said, take me, ni que chiño me de nada, una toca ni mi mamá, a la combo la baby, o piño le di morita, a diri teca que baby, I said, take me, ni que chiño me de chuechi,
ረዴት ታደሰ ትባላለች የወጣቷ እንግዳችን። ረዴት ተጠቅመው ሲጨርሱት ለመሬት ላይ አትክልት ሆኖ መብቀል የሚችል የወረቀት ቦርሳ ለገበያ አቀርባለች። ይህ ፕላንቴብል ባግስ ስትል የሰየመችው የሚበቅል ቦርሳ ለጊዜው በትንሽ መጠን ብቻ እየተመረተ ቢሆንም ስራውን ለማስፋት በብሉሙን የሥራ ፈጣሪዎች ውድድር ላይ ተሳትፋ ለመጨረሻው ዙር ካለፉት መካከል ሆናለች። ከረዴት ጋር ቆይታ ያደረገችው ኤደን ገረመው የሚከተለውን አሰናድታለች።
ረዴት ከአዲስ አበባ ዩኒቨርሲቲ ስነ ህንጻ ተምራ ከተመረቀች 4 ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሄ ለመፈለግ ከአጋሯ ህሊና ታደሰ ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሶ በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። ረዴት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች።
እኔ ማለት ተወልጄ ያደኩት ሐዋሳ ነው። ከሶስት ወቶቼ ጋር ነው ያደኩት። በልጅነታችን እኛ አትክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግ ነው። አሁንም ድረስ ያደግንበት ቤት ውስጥ የማንጎ፣ አቮካዶ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው፣ እነሱን መንከባከብ። እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በ2019 ነው ምን ነገር ሀሳብ ያመጣሁት ነበረ። ወደ ሀሳቡ የገባሁበት ምክንያት ምን ነበር? 2018 ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስቦኝ ነበረ። እኛ ሀገር ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየቦታው በግዴለሽነት ሲጣል እናያለን። እንዲሁ በነፃ ደግሞ በየወሩ ወደ 2 ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በነጻ ይታደላሉ። እነኚህ 2 ሚሊዮን ፌስታሎች ደግሞ በስራ ይጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለእኔ አሳሳቢ ሆኖብኝ ነበር። መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀትና ከአትክልት ዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደንቆኝ እሱን ለመስራት ነበር ያሰብኩ የነበረው። ነገር ግን የወረቀት ማስቀመጫ ሀገራችን ላይ ኦልሬዲ ድጋሚ በሚጠቀሙት ወረቀት እየተሰራ ነው ያለው እና አይ ቲንክ እሱ ጥሩ ቦታ ይዛል ብዬ ስላሰብኩኝ ወደ ፌስታል ለመዞር ፈለግኩኝ። አሁን እነኝን ቦርሳዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰው ይሄ ይተከላል ወደ አትክልትነት ይቀየራል የሚለውን ኢንትረስትድ ሆኖበት እንሞክረው ብሎ እንጀምረውም ነው ይህንን ሀሳብ ያመጣሁት።
በአሁን ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዴት ለጊዜው የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸው እየሰሩ መሆኑን ታስረዳለች።
እኛ በዋነኝነት ያሰብነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ማሽኖች እየሰራን ያለ ነው። በራሳችን ማሽን ሳይሆን ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅም ላይ ውሎ የነበረ ወረቀት አሁን ደግሞ በድጋሚ የተዘጋጀ ማለት ነው፣ እሱን እንጠቀማለን። የአትክልት ዘርም እንጠቀማለን። የአትክልት ዘሩን ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ምክንያቱም በማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን ማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጨመር የምፈልገው ነገር ምንድን ነው? ብዙ ጊዜ ወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ ወይ ቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሃድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው። ዘሩ ላይ አፈርም ላይ ምንም አይነት ጉዳት ማያስከትሉ ኬሚካሎችን ብቻ ነው የምንጠቀመው። 2-3 ጊዜ መልሰን እንድንጠቀመው ብለን ነው የምናስበው። ምክንያቱም እቃ ገዝተንም ስንመጣ በፌስታል ይዘን ከገባን በኋላ አጣጥፈን እናስቀምጠዋለን ለድጋሚ ለመጠቀም ማለት ነው። ይሄኛውንም በዛ ወይም ለመጠቀም ነው አጣጥፎ ፍቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት ብክነት የሚለውንም ነገር በእጅጉ ለመቀነስ ይረዳናል። ዘሮቹን አሁን ላይ ከኢትዮጵያን ሲድ አሶሴሽን ጋር ስለዘር የሚሆነውን ማቀረብ በመነጋገር ላይ ነን ያለ ነው። ለጊዜው እየተጠቀምን ያለ ነው የካሮትና የቲማቲም ዘርን ነው። ነገር ግን ወደፊት ምን እናስባለን? ዘሮችን በተለያየ አይነት ሰዎች በምርጫው የተለያየ አይነትን ቬጅቴብልን እየመረጠ እሱ ዘር ያለበትን ቦርሳ
ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደት ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው።
አንደኛው ቻሌንጅ ምንድነው? ህብረተሰቡ የፌስታልን ጉዳት ስላልተገነዘበው ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀውም። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚጎዳው ካላወቀ በቀር ሊያቆሙ ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌስታል ኦልሞስት ምንም ሳንከፍልበት ማለት ይቻላል በየቀኑ ቤታችን ውስጥ ብዙ ከስበን እንገባለን። ለምንገዛው ዕቃ እንከፍላለን፣ ለፌስታል ግን አንከፍልም። ግን በብዛት ይዘን ነው እንገባለን። ከዚህ ጋር መወዳደሩ ትንሽ ይከብደናል። እኛ ቦርሳዎች ማለት ነው በሁለት አይነት ሳይዝ ነው የሚመጡት፣ መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በ8 ብር ነው። ሚዲየሟን ደግሞ በ6 ብር ነው የምንሸጣቸው። በ8 ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎች የወረቀት ቦርሳ በ13 ብር የሚሸጠው ነው። እኛ በተቻለ አቅም ዋጋችንን ለማውረድ አስበናል። ምክንያቱም አላማችን አንደኛ ተደራሽነትን ማግዛት እንዲሁም አዌርነስ መፍጠር ስለሆነ ዋጋችንን በደንብ አውርደን ነው እየሰራን ያለ ነው። ሌላው ደግሞ ደረጃ ደግሞ ስንመጣ ባለፈው አመት ላይ የተወካዮች ምክር ቤት ፌስታልን ከገበያ ላይ እንዲወጣ የሚል ህግ አውጥቶ ነበረ። ነገር ግን ህጉ መሬት ላይ ወርቶ አላየነውም እስካሁን። ከዚህም በፊት እነኝን የመሳሰሉ ህጎች ሲወጡ እንሰማለን። ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኝህ ህጎች ካልተተገበሩ በቀር አንደኛ እነኝህ ነገሮች መስራት ከባድ ነው፣ ሁለተኛ የነገሪቷ ኢትዮጵያን በጣም የምታሰጋት ትሆናለች ብዬ አስባለሁ።
ፕላንተብል ባግስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁመው ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁን ሰዓት ለመጨረሻው ዙር ካለፉት ተወዳ ተወዳዳሪዎች መካከል ናቸው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለኔ ካለው ለኔ ካለው ብቻ እጄ ሰጥቻለሁ።
አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Bazaar.